Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ አድማጮቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የታህሳስ 27 2014 ዓ.ም የጋቢና ቪኦኤ የእሮብ ምሽት መሰናዶው ጀምሯል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ዜናው አናውንስ ሲደረግ ቢዝነስ ኦፍ ፋሽን ያሁ ኒውስን ጨምሮ ከ100 በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበርና ያንን ደግሞ ተከትሎ እኛ ራሳችን አይተንም ማናቀው በዌብሳይት ትራፊክ ነበር የገጠመን።
ማፊ በተሰኘው የንግድ መለዮ ስም የምትታወቀው ዲዛይነር ማህሌት አፈወርቅ ነው የሰማችሁት። ከሰሞኑ አባለም አቀፉ የቶሚ ሄልፊገር ውድድር ላይ ለመጨረሻ ዙር ከቀረቡ 6 ምርጦች መካከል አንዷ ሆናለች። የምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ
ምናልባት ከተወሰነ አመታት በኋላ ደግሞ ሲሆን አንበሳ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው።
የሰማችሁት የአረንጓዴ ሀሳቦች ስነ ምህዳር ባለሙያ ከሆኑት መካከል አንዱ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ነገ ሐሙስ አዲስ አበባ እንደሚገቡ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትናንት ማክሰኞ ለጋዜጠኞች በስልክ በሰጡት መግለጫቸው አስታውቀዋል። ሮይተርስ ዛሬ ባወጣው ዘገባ ደግሞ አምባሳደር ፌልትመን በዚህ ወር 9 ወራት ካገለገሉበት የሥራ ኃላፊነት የሚለቁ መሆኑን አስታውቋል። በመተካቸው በቱርክ ከዩናይትድ ስቴትስ አምባሳደርነታቸው በመሰናበት ላይ የሚገኙት አምባሳደር ዴቪድ ስታተርፊልድ እንደሚተኳቸው ሮይተርስ በዘገባው አመላክቷል። አምባሳደር ፌልትመን ወደ ኢትዮጵያ የሚሄዱት በሰላም ድርድር ጉዳይ ለመነጋገር መሆኑን ኔድ ፕራይስ በትናንት መግለጫቸው አሳውቀዋል። ፌልትመን ወደ ትግራይ የሄዱ እንደሆነም ፕራይስ ተጠይቀው ለአሁኑ መናገር የሚችሉት አምባሳደሩ የሚሄዱት ከኢትዮጵያ ከፍተኛ ባለስልጣናት ጋር ለመነጋገር መሆኑን አመላክተዋል። ጸቡ ፈጥኖ እንዲወገድ፣ እየተካሄዱ ያሉት የሰብአዊ መብት ረገጣዎችና ጥሰቶች እንዲቆሙ፣ ያልተገደበ የሰብአዊ አቅርቦት እንዲኖር፣ ከሰብአዊ እንግልት ሌላ ለአፍሪካ ቀንድ ሰላምና ደህንነት ስጋትም በመሆኑ ኢትዮጵያ ውስጥ በግጭቱ መፍትሄ ላይ ድርድር እንዲካሄድ ረጅም ጊዜ ስናሳስብ ቆይተናል ብለዋል ፕራይስ። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች የኢትዮጵያ ባለስልጣናት በቅርቡ በሳውዲ አረቢያ ወደ ኢትዮጵያ የተባረሩትን በሺዎች የሚቆጠሩ የትግራይ ተወላጆችን ከሕግ ውጭ በማሰርና በኃይል እንዲሰወሩ በማድረግ እንግልትና በደል ያደርሱባቸዋል ሲል ባወጣው ሪፖርት አስታውቋል። ድርጅቱ ሳውዲ አረቢያ የትግራይ ተወላጅ ስደተኞችን የምትይዝበት አሰቃቂ ሁኔታና በግዳጅ ወደ ኢትዮጵያ መመለሷንም እንድታቆም ጠይቀዋል። ይልቁንም ስደተኞቹ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ስር ሆነው ድጋፍ እንዲደረግላቸው አሳስበዋል። የኢትዮጵያ ባለስልጣናት በተለያዩ ጊዜያት ከሳውዲ አረቢያ የሚመጡትን የትግራይ ተወላጆች እየተቀበሉ አዲስ አበባ ውስጥ ወደሚገኝ ማስተናገጃዎችና አንዳንዶቹም በሕገ ወጥ መንገድ ወደሚታሰሩባቸው ስፍራዎች እንደሚወስዷቸው አመላክተዋል። ወደ ትግራይ የሚጓዙትንም በየኬላ ጣቢያዎቹ በመያዝ የሚያስሯቸው ሲሆን በአፋር ከሚገኘው የሰመራ አውሮፕላን ማረፊያ በኩል የሚገቡትንም አፋር ውስጥ ወይንም ደቡብ ኢትዮጵያ ወደሚገኝ እስር ቤቶች እንደሚልኳቸው አመልክተዋል። ድርጅቱ ለተለያዩ የኢትዮጵያ መንግስት ተቋማት ስለ ሁኔታው ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱንም አስታውቋል። የአሜሪካ ድምፅም እንዲሁ ዓለም አቀፍ ድርጅቱ ስላቀረበው ሪፖርት ከኢትዮጵያ ባለስልጣናት መልስ ለማግኘት ያደረገው ሙከራ አልተሳካም። በሕገ ወጥ የሰዎች ዝውውር ጋር በተያያዘ የተለያዩ ክሶች ቀርበውበት በኔዘርላንድ ፖሊሶች ሲታደን የነበረው ጆን ሀብቴ አካ ጆን ወይንም ኦባማም እየተባለ በተለያየ ስም ይጠራል ከኢንተርፖል ጋር በተደረገ ክትትል ባለፈው ሳምንት ኬንያ ውስጥ መያዙ ተሰምቷል። የደች ዜግነት ያለው ጆን መሰረቱ ከኤርትራ ሲሆን እንግሊዝ ሀገር ውስጥ ንብረት ያፈራ በኔዘርላንድ ተወንጅሎ በሌለበት በፍርድ የጥፋተኝነት ውሳኔ የተላለፈበት ሰው መሆኑ ተመልክቷል። የስደተኞች መብት ተሟጋችና የሬዲዮ አዘጋጅ የሆነችው ትውልድ ኤርትራዊት ስዊድናዊት ሜሮን ስጢፋኖስ ለቪኦኤ የተናገረች የጆን መታሰር ለብዙዎቹ ህገወጥ የሰዎች አስተላላፊዎች መልእክት፣ ሰዎችን እያሰቃዩ በየአገሩ በነጻነት ለሚዘዋወሩትም ትምህርት ነው ብላለች። እንደ ሜሮን ገለጻ ጆን በዋነኝነት ኤርትራውያን ስደተኞችን እየተከተለ ወደ አውሮፓና አሜሪካ ያሻግራቸዋለሁ በሚል በነፍስ ወከፍ ወደ 20,000 ዶላር እየተቀበለ በፊሊፒንስ፣ ማሌዥያ፣ ሲንጋፖር እና ሌሎች የእስያ ሀገሮች ውስጥ ይጥላቸው እንደነበረ ተገልጿል። በስተመጨረሻም ሰሜን ኮሪያ ዛሬ ረቡዕ የባሊስቲክ ሚሳይል ጦር መሳሪያ ሙከራ ማድረጓ ተገልጿል። ደቡብ ኮሪያና ጃፓን ይሄ የፒዮንግያንግ የዓመቱ የመጀመሪያ የጦር መሳሪያ ሙከራ ነው ብለውታል። ሰሜን ኮሪያ ጃጋንግ ከተባለው ሰሜናዊ ክፍለ ግዛቷ ወደ ምስራቅ የባህር ዳርቻ የላከችው ሚሳይል 500 ኪሎ ሜትሮችን ያክል የተመዘገዘገ መሆኑን የደቡብ ኮሪያ ጦርና የጃፓን መከላከያ ሚኒስትር ኖቡ ኪሺ አስታውቀዋል። ከሰሜን ኮሪያ በኩል ስለ ሙከራው የተሰጠ ማብራሪያ የለም። ሰሜን ኮሪያ ባለፈው ጥቅምት ካደረገችው ሙከራ በኋላ ይሄ የመጀመሪያው መሆኑም ተገልጿል። ዩናይትድ ስቴትስ ከሰሜን ኮሪያ ጋር ለመነጋገር ተደጋጋሚ ጥሪ ብታቀርብም ሰሜን ኮሪያ ዩናይትድ ስቴትስ መጀመሪያ የምታራምደውን የጠበኝነት ፖሊሲዋን ማቆም አለባት የሚል ምላሽ መስጠቷ ይታወሳል።
ከዜናዎቹ ጋር ሀብታሙ ስዩምን ነበር የሰማችሁት። የጋቢና ቤ የሮብ ምሽት ታህሳስ 27 2014 ዓ.ም መሰናዶ ከዋሽንግተን ዲሲ ይቀጥላል። ለዕለቱ አበይ ወዳደረግነው ርዕስ እንሻገር። ማፊ ዲዛይን በሚለው የልብስ ዲዛይነሮቿ የምትታወቀው ኢትዮጵያዊቷ የልብስ ዲዛይነር መሐሌት አፈወርቅ የቶሚ ሂልፊገር የፋሽን ፍሮንቲየር ቻሌንጅ ዓለም አቀፍ የፋሽን ዲዛይነሮች ውድድር ላይ ለመጨረሻ ዙር ካለፉት 6 ዲዛይነሮች መካከል አንዷ ሆናለች። በዚህ ውድድር ላይም ከ460 በላይ ዲዛይነሮች በዓለም ዙሪያ ስራዎቻቸውን አቅርበው እንደነበረ ማወቅ ተችሏል። መሐሌት አፈወርቅን አግኝቼ አነጋግሬያት ነበረ። የሚከተለውን ዘገባ አሰናድቼላችኋለሁ። ላለፉት 36 ዓመታት በዓለም አቀፍ ደረጃ በፋሽን ኢንዱስትሪ ውስጥ ስሙ የገነነው ቶሚ ሂልፊገር የልብስ ብራንድ ልብሶች፣ ጫማዎችን፣ ጌጣጌጥና ሽቶዎችን ለገበያ በማቅረብ ይታወቃል። ይህ ተቋም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በዓለም አቀፍ ደረጃ በፋሽን ስራ ውስጥ ታዳጊ ለሆኑ ተስፋ ለሚጣልባቸው የፋሽን ምርቶች ልዩ ውድድር አዘጋጅቶ ሲያካሄድ ቆይቷል። ዘንድሮም ለ3ኛ ጊዜ እያካሄደ ባለው ቶሚ ሂልፊገር ፋሽን ፍሮንቲየር በተሰኘው ውድድር ላይም ኢትዮጵያዊቷ ዲዛይነር መሐሌት አፈወርቅ ማፊ ዲዛይን ከምርጥ ለመጨረሻ ከቀረቡ 6 ሰዎች መካከል መገኘቷ ስላሳደረባት ስሜት እንዴት ትገልጻለች?
ለኛ እንደ ተቋም እጅግ የሚያስደስት ነበረ። ኦፍ ኮርስ በጣም የሚያኮራም ዜና ነው። እኔም ደግሞ እንደ አንድ ግለሰብ አገሩን እንደሚወድ አንድ ኢትዮጵያዊ በጣም በጣም ደስተኛ ነበር። እኔ ደግሞ ማየው ከአንድ ድርጅት በላይ ቲንክ እንደ ሀገርም የሚያኮራ ዜና ነው። ምክንያቱም ነው ለሀገራችን ጥሩ ገጽታን የሚያሳይ ዜና ነበረ ይመስለኛል። ደስተኛ ነበረን። ማፊ ደግሞ ሙሉ ለሙሉ ኢትዮጵያ ውስጥ ያለ ከዲዛይኑ ጀምሮ ጥሬ እቃው እንዲሁም በኢትዮጵያዊ እጆች በባህላዊ መንገድ የተሸመነ ለውጭ ገበያ መብቃት የሚችሉ ዘመናዊ ልብሶችን የሚሰራ ድርጅት ነው እና የእኛ ለዚህ ትልቅ ውድድር ተመራጮች መሀል መግባት አስደሳች ነው የምለው።
መሐሌት አፈወርቅ የውድድሩን ሂደት ከዓመት በላይ መፍጀቱንና የተለያዩ ደረጃዎችን አልፈው አሁን ላሉበት መብቃታቸውን ትዘረዝራለች።
ከዓመት በላይ ፈጅቷል ውድድር፣ ወደ አንድ ዓመት እንደዚህ አካባቢ ነው የውድድሩን አናውንስመንት ከሰማሁ ጀምሮ ማለት ነው እና ኢሜይል ነው የደረሰኝ። በኋላ ቶሚ ሂልፊገር ፍሮንቲየር ቻሌንጅ ማለት ያው ቶሚ ሂልፊገር አይ ቲንክ ሁላችንም የምናውቀው ዓለም አቀፍ የፋሽን ድርጅት ነው እና በተለይ አሜሪካን ሀገር ዋን ኦፍ ደ ሊዲንግ ነው መሰለኝ። እና ሳየው ደስ ብሎኝ ነበረ፣ ምክንያቱም እንደ ፋሽን ብራንድ እኔ ስጀምርም ጀምሮ እንደ አንድ ፓሽነት ዲዛይነር ኢትዮጵያን የሚያስጠራ ዓለም አቀፍ ድርጅት እንዲሆን ነበር ምኞቴ። ማፊ እና እስከ ዛሬ የመጣንበትን መንገድ አሁንም የምንሄደው መንገድ ያንን ዓላማ የያዘ ነው እና ሳየው እንደ ትልቅ ኦፖርቹኒቲ በጣም ኤክሳይትድ ሆኜ ነበረ። በኋላ ግን ማስገባት ያለብን ዶክመንት የውድድሩ ደግሞ ዓለም አቀፍ ነበረ፣ ለአፍሪካ ሳይሆን ዓለም አቀፍ ፋሽን ድርጅቶችን ነበረ አፕሊኬሽኑ የሚቀበለው እና ዲቴይሉን ሳየው ትንሽ ሬ ነገር ይቅርብኝ እንዴ፣ ምክንያቱም ካለብን የስራ ጫና ጋር እንደገና ይህንን ደግሞ ማስኬዱ ይከብደናል ብዬ ትቼው ነበር። በኋላ ወደ 1-15 ቀን እንደዚህ አካባቢ ሲቀረው ነው አፕላይ ያደረኩት። የሚያስፈልገውን ዶክመንቶች አስገባሁኝ እና ከዛ ከአንድ ከሁለት ወር በኋላ ነው ቶፕ 200 ውስጥ መግባታችን የሰማ ነው። ከቶፕ 200 ውስጥ ደግሞ እዛ እንደገና ሌላ ውድድር ነበረው። ሌላ አፕላይ የምናስገባቸው ዶክመንቶች ነበሩ፣ የተለያዩ ኢንተርቪዎች ነበሩ። ከዛ ደግሞ 50 ውስጥ ገባን። እሱ ካለቀ በኋላ ነው እንግዲህ ደግሞ መጨረሻ ላይ ቶፕ 6 ውስጥ መግባታችን የሰማ ነው። ባይ ዘ ወይ አፕላይ ያደረገው ከ460 ምናምን አፕሊኬሽን በላይ ነው የገባው። ለዚያውም አይ ቲንክ ዱሪንግ ኮቪድ ሆኖ ነው እንጂ ከዛ በፊት የነበሩት በአመት 800 እንደዚህ እስከ 1000 ድረስ አፕሊኬሽን ነበራቸው እና ከዛ ነው ማለት ነው ወደ 6 የገባው። ውድድሩ አድካሚ ነበር፣ ግን ቶፕ 6 ውስጥ ከገባን በኋላ ለቶፕ 6 ለገባ ነው የሜንቶርሺፕ ፕሮግራም ነበራቸው እና አጠር ያለ ትሬኒንግ ነበረው ላይን የምንሳተፈው እና በጣም በጣም ኢንትረስቲንግ ነበር። ቢያደክምም በተለኛ ካለብን የስራ ጫና ቢከብድም ጥሩ አስተማሪ ነበረ። ከዚህ በኋላ የሚቀጥለው ከቶፕ 6 ውስጥ በኋላ የፋይናል ፒች አለን። ሁላችንም ፋይናል የምናቀርበው ዩኒክ ያደርገናል ድርጅታችን። ዩኒክ የሚያደርገው ፖይንት ይሄ ነው፣ በዚህ በዚህ ምክንያት ማሸነፍ አለብን። ውድድሩን ብናሸንፍ ደግሞ ምን ምን እናደርጋለን አይነት የሚሉትን ፖይንቶች አጠቃላይ ሁኔታ የሚያሳይ ፒች አዘጋጅተናል ኦልሬዲ። እሱ ነው የምናቀርበው ማለት ነው ፋይናል ላይ። ከዛ ያው አሸናፊዎቹ አናውንስ ይደረጋሉ። ሁለት አሸናፊ እና ሶስተኛው ደግሞ የስት የኦዲየንስ የሚመርጠው ኢንተርናሽናል አይ ቲንክ ወደ 15,000 ዩሮ የሚሸለመው ሰው ማለት ነው።
ማፊ ማህሌት አፈወርቅ ለዚህ ውድድር ብቁ አድርገውኛል ብላ የምታምኑባቸው ነገሮችንም ታስረዳለች።
ማፊ የምንሰራቸው ልብሶች ዓለም አቀፍ ጥራትንና ደረጃን ያማከለ ናቸው። ምርቶቻችን ደግሞ በምናዘጋጅበት ጊዜ ተሳታፊ የሆኑ ሰራተኞችን፣ ሸማኔዎቻችንን ወይም እጃቸው ያረፈባቸውን ሰዎች ሁሉ በክብር በስነ ስርዓት የሚገባቸውን በመክፈል የተለያዩ ስልጠናዎችን በመስጠት ኢምፓወርመንት ላይም እንሰራለን። ደግሞ እጅግ የተመቻቸ የስራ ቦታ በማዘጋጀት እንዲሁም ደግሞ የምናመርታቸውን ምርቶች አካባቢያችን ላይ ጉዳት እንዳያደርሱ ደግሞ በጣም በጥንቃቄ ነው የምንሰራው። አንዳንድ ደግሞ ከምርት የተረፉ ነገሮች ሲኖሩ ሪሳይክል አድርጎ ወደ ሌላ ምርት በማውጣት የመሳሰሉትን በደንብ ሶሻል እና ኢንቫይሮንመንታል ላይ በደንብ የተጠና ፖሊሲ ቀርጸን በሱ ነው የምንንቀሳቀሰው እና ይሄ ነው ብዬ የማስበው ያው ፕሮዳክታችን ዓለም አቀፍ ተወዳዳሪ መሆኑ እና ደግሞ ከሶሻል እና ኢንቫይሮንመንት ላይ እስከ ዛሬ የሰራናቸውንም ስራዎች ይመስለኛል። አይ ቲንክ አንድ አመት የሚፈጀበት የውድድሩ ምክንያት በእያንዳንዱ ፕሮሰስ ላይ የምንለውን እና የምናቀርበውን ዶክመንት እንደገና ተራው ስራ በተግባር ይገልጻሉ የሚለውንም ፓርት ዲው ዲሊጀንስ ይሰሩ ነበር በእያንዳንዱ ስቴጅ ላይ እና ድርጅቱም እንደ ድርጅት እያደገ ነው፣ ለሰራተኛ እድል እየሰጠን ነው።
ማህሌት በዚህ ውድድር ላይ መሳተፏ እጅግ ብዙ እንዳመጣላት ገልጻ በኢትዮጵያም በቀጣይ የፋሽን ኢንዱስትሪው እንዲበለጽግ ለዘርፉ ትኩረት ሊሰጠው እንደሚገባ፣ በግለሰብ ደረጃ መዋለ ንዋያቸውን የሚያፈሱ ሰዎችም ልብ ሊሉት ይገባል ትላለች።
ለመጨረሻ ዙር ካለፉት የፋሽን ድርጅቶች ውስጥ ስማችን ሲወጣ ወይም ዜናው አናውንስ ሲደረግ ቢዝነስ ኦፍ ፋሽን ያሁ ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበር እና ያንን ደግሞ ተከትሎ እኛ ራሳችን አይተን የማናውቀው ዌብሳይት ትራፊክ ነበር የገጠመን። በጣም ብዙ የእንኳን ደስ አላችሁ መልእክት ደርሶ ነበር ከተለያየ ቦታ አስበን ከማናውቃቸው ሎኬሽኖች እና በጣም ጥሩ ሳምንት ነበረ ልበለው። ዜናው ከወጣ ጀምሮ የነበረው ኤክስፒሪየንስ ደስ ይላል። እንዳልኩሽ ነው ፋሽን ኢንዱስትሪው ሲታይ እና ሲወራ በጣም ቀላል ይመስላል። በቃ የሆነ ግላመርስ ህይወት ያለው ነው የሚመስለው፣ ግን ዲፕ ዳውን በተለይ ለሚሰሩት ሰዎች እኛ ለምናመርተው ዲዛይን ለምናደርገው ይህን ሁላ ማርኬት ለማድረግ ለሚለፋው ልፋት ግን እጅግ በጣም ከባድ፣ አስቸጋሪ፣ አድካሚ፣ ሀይሊ ኮምፒተቲቭ የሆነ ስራ ነው። ግን እንደዛም ሆኖ የሚያመጣው ሪዋርድ ደግሞ በጣም ሰፊ ነው። ልክ እንደ ፊልም እንደ ሙዚቃ የፋሽን ኢንዱስትሪው ዓለም ላይ ያለው ኢንፍሉዌንስ እሱም ትልቅ ነው እና በዛ መንገድ ኢትዮጵያ ውስጥ መታየት አልጀመረም። ግን ሁለት ዋናዎቹ ሀሳብ ይህን ነገር አንደኛ መረዳት፣ ከዛ ኢንቨስትመንት ነው። ፋሽን ኢንዱስትሪ ካየሽ ለምሳሌ ቶሚ ሂልፊገር ወይም ሌላ አሜሪካን ውስጥ የሚታወቅ እንደ ማይክል ኮርስ አይነት ብራንድ ብንወስድ ማለት ትልልቆቹን ትተን በጣም በሚሊዮን ዶላር ኢንቨስት የተደረገበት ድርጅት ነው እና ዲዛይነሩ ብቻውን አይሰራም ሼር እንጂ ማጆሪቲው ኢንቨስተሮች በደንብ መጥተው ኢንቨስት አድርገውበት ማርኬቲንግ ኖሮት ትልልቅ ፋብሪካዎች ጋር ዲል ተደርጎ ትልልቅ ሪቴል ስቶሮች ተከፍቶ ገባሽ ኢኩዊቲ ፈርሞች አሉ ወደ ዓለም አቀፍ ገበያ ሲመጣ ብዙ እኔም ተስፋ ማድረጋቸው ነገሮች አሉ። ግን ከዛ በፊት እንደ አንድ ኢትዮጵያዊ ግን ብዙ ባለ ሀብቶች እያደጉበት የመጣ ሀገር ስለሆነ የኢትዮጵያን ስም ይዞ የሚወጣ ፕሮዳክት ላይ ኢንቨስት ማድረግ ማለት የእውነት ለሴንቸሪ የሚወረስ ትልቅ አስተዋጽኦ ማድረግ ነው እና ብዙ ባለ ሀብቶች ኢንቨስትመንት ቢያስቡበት እና ኢንቨስት ቢያደርጉበት ይህንን አይነት ስራ ብዬ አስባለሁ።
የቶሚ ሂልፊገር 2022 ቻሌንጅ አሸናፊዎች በሚቀጥሉት ሳምንታት ውስጥ የሚታወቁ ሲሆን ሁለት አሸናፊዎች በጥምረት ሽልማትና የአንድ አመት ስልጠና በመውሰድ ዓለም አቀፍ ገበያ ውስጥ የሚገቡበትን እድል የሚፈጥርም ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የጋቢና ቬይ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ዘገባ ደግሞ እንሻገር። አረንጓዴ ሀሳቦች ክስነ ምህዳር ባለሙያ በሆኑት አቶ ስሜኑ ሀድማሱና አቶ ሰለሞን ወርቁ የተመሰረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ከዚህ በተጨማሪም ወጣቶች ኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙም የጋራ ጉዞችን ያሰናዳል። ስለ አውታሩ የበለጠ ለማወቅ ሀብታሙ ዩም አቶ ስሜና ሀድማሱን አነጋግሮ ነበረ። አቶ ስሜና አውታሩን ለማቋቋም ያበቁ ምክንያቶችን በማስረዳት ውይይታቸው ይጀምራል።
ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን ለተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ተፈጥሮ ሀብትን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍል አስተዋጽኦ ያስፈልጋል በሚል ነው እንግዲህ የአረንጓዴ ሀሳቦች ኢኒሽቲቭን መሰረት የቻል ነው።
የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ?
እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ ያው እዛ አካባቢ ሰራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አቀፍ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ በዛ አካባቢ። እንግዲህ ዋነኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ባለድርሻ አካላት፣ ማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል፣ ከዚህ በፊት የነበረው የዱር እንስሳት ሀብታችን፣ አሁን ያለው ዱር እንስሳት ሀብቶች፣ ፓርኮቹ፣ ጥበቃ ቦታዎች፣ ሌሎቹም ያሉበት ሁኔታ ምን ይመስላል፣ ሀይቆቻችን በምን አይነት ደረጃ ላይ ነው የሚገኙት፣ የደን ሽፋኑ ምን ይመስላል፣ እንደዚህ አይነት የመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል የሚሉትን ነገሮች ነው ለተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። ግንዛቤ ብቻውን በቂ አይደለም በሚል አሁን የሰስተናብል ትራቨል ወይም ዘላቂነት ያለው ወይም ሪስፖንሲብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ ባለፈው አመት ማለት ነው በ2012 ኮሮና ከመምጣቱ በፊት የተወሰኑ ጉዞዎችን አድርገናል። ወደ አንድ አራት የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ፣ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ። ወደዚህ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊን ዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን።
ብዙ ባልተሰራበት መስክ እንደ መንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ?
እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው። ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን ቢጠይቋቸው የዛሬ 30 ዓመት 40 ዓመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት 30 ዓመት ከዛ በላይ ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እነ ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜንና ባሌ የሚገኙት ቁጥራቸው ይህን አክል የምንኩራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናድን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል።
እንግዲህ በቀጣይ ዓመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎትና ህልሙን ያላችሁ?
አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከህብረተሰብ ጋር ከወጣቶች ጋር በጋራ የምንሰራቸው ስራዎች ይኖራሉ። በተለይ የኮንሰርቬሽን ኤዱኬሽን ወይም የትምህርት ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ህጻናት ላይ ጀምሮ ትምህርት ቤቶች ላይ እዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ፣ ወደ ነጭ ሳር፣ ወደ አፋር፣ ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረግን ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት የተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። ሞር ሀገራቸውን እንዲያውቁ የህብረተሰቡንም ያኗኗር ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ የኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱር እንስሳትን በተመለከተ ትላልቅ ኢቨንቶች እናዘጋጃለን። አዲስ አበባን በሌሎች የክልል ከተሞችን እነሱ እናደርጋለን። የማማከር አገልግሎትም እሱን በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ስራዎች ሲከናወኑ አካባቢን ላይ ጉዳት የማያደርሱ ህብረተሰቡንም ተጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊው እንሰጣለን ብለን እናስባለን።
ሀብታሙንና እንግዳውን እናመሰግናለን። የመጨረሻው ዘገባችን ደግሞ ከእንቅልፍ እጦት ጋር የተያያዘ ነው። ብዙ ሰዎች በዓለም ዙሪያ በእንቅልፍ እጦት ይቸገራሉ። በሳምንት 3 ጊዜ የእንቅልፍ ችግር ካጋጠማቸውም ጽኑ ህመማን እንደሚሰኙ ባለሙያዎች ይናገራሉ። ሀብታሙ ስዩም የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ እንደሚከተለው አሰናድቶታል።
እስራኤል ሞቡርኪ ኪንሻሳ ውስጥ በሚገኝ የግል ክሊኒክ ውስጥ መጠነኛ እንቅስቃሴ እያደረገ ነው። የ23 ዓመት ወጣት ለቀናት በዚህ ክሊኒክ ውስጥ አሳልፏል። በእንቅልፍ እጦት በሽታ ወይንም ኢንሶምኒያ ሲሰቃይ ሰንብቷል። ዛሬ ጤናው በእጅጉ እንደተሻሻለ ይናገራል።
ላለፉት ጥቂት ወራት እንቅልፍ የሚያውክ በሽታ ውስጥ ነበርኩ። ከገሃዱ ዓለም ጋር በሚያራርቅ የጤና ሁኔታ ውስጥ ቆይቻለሁ። አእምሮን የሚያውኩ ሱሶች ተጠቃሚ ሆኜ ነበር። አባቴም ተመሳሳይ ችግር ነበረበት። በስተመጨረሻም ለሞት ተዳረገ። ይሄም እንቅልፍን የሚረብሹ ነገሮችን እንድጠቀም ገፋፍቶኛል። በዚህ በሽታ ስሰቃይ የነበረው ከ17 ዓመቴ ጀምሮ ነው።
ሩት የ35 ዓመት ልጅ ያላቸው እናት ናቸው። ልጃቸው ቀን ሙሉ ሌሊት ያለ እንቅልፍ እንደሚያሳልፍ ያስረዳሉ።
እንቅልፍ የሚነሳ የአእምሮ ጤና ችግር ነበረበት። ብቻውን ያወራል። እዚህ ከመጣን በኋላ ግን ትልቅ ለውጥ አለ። ይሄ በሽታ ከጀመረው ብዙ ጊዜ አልፎታል። ወደ ሌሎች ሆስፒታሎች፣ ወደ ባህል ሐኪሞችም ሁሉ ጭምር ሄደን ነበር። መፍትሄ ግን አላገኘንም። እዚህ ግን ለውጥ አለ። መተኛትና መመገብ ጀምሯል። ብቻውን ማውራትም አቁሟል።
የእስራኤልና የዘፌር ችግር ያልተለመደ አይደለም። የእንቅልፍ እክል ኢንሶምኒያ በመላ ዓለም ላይ በዲሞክራቲክ ኮንጎም ጨምሮ ብዙ ሰዎችን አጥቅቷል። በሽታው የሚገለጸው በቂ እንቅልፍ ባለማግኘት ለመተኛት በመቸገር ነው። ይህ ሁኔታ ዕለታዊ አኗኗርን አስቸጋሪ ያደርጋል። የዚህ ችግር ምክንያቶች በርካታ ናቸው። ዶክተር ጄን ማሪ ካሻማ የአእምሮ ሐኪም ናቸው።
ኢንሶምኒያ ሌላ ጤና ችግር መኖሩ ጠቋሚ ነው። አንድ ሰው ድብርት፣ ስር የሰደደ የልብ ህመምና የትንፈሳ ችግር ካለበት ለመተኛት ምቾት ያጣል፣ ወይንም ደግሞ ለብዙ ጊዜ የሚቆይ ከባድ ህመም ያጋጥመዋል። ህመም እስካለ ድረስ በቅጡ ለመተኛት ይከብዳል።
ኢንሶምኒያ ህክምና አለው። በግል የሚወሰዱ መድኃኒቶች ለዚህ ችግር ይመከራሉ። ባለሙያዎችን ማማከር ግን በእጅጉ ያስፈልጋል ይላሉ ዶክተር ጂን ማሪ።
በኢንሶምኒያ ውስጥ አንዳንዴ የባህሪ ክትትል እናደርጋለን። ሳይኮቴራፒ ወይም የስነ ልቦና ህክምና እንሰጣለን። የአንድን ሰው አኗኗር ለማስተካከል እንሞክራለን። ይሄን የምናደርገው በአእምሮ ሁኔታ ላይ አሉታዊ ተጽዕኖ እንዳይፈጥር፣ ግለሰቡ ጭንቀት ውስጥ እንዳይገባና ካለ እንቅልፍ ክኒን እንዲያሸልብ ለማገዝ ነው። የህክምና ሂደቱ መሰረት ከያዘ በኋላ ዲያስፖም፣ ሜፕሮባሜትን የመሳሰሉትን የእንቅልፍ መድኃኒቶችን መጠቀም ጀምረናል። መድኃኒቶቹ ጭንቀትን ለመቆጣጠር በስራ ላይ ሊውሉ ይችላሉ።
ኢንሶምኒያን ለመከላከል ይቻላል። ባለሙያዎች በየዕለቱ ሰዎች አካላዊ እንቅስቃሴ እንዲያደርጉ ያበረታታሉ። የተመጣጠነ ምግብ እንዲመገቡ፣ ምሽት ላይ ከባድ ምግቦችን ከመውሰድ እንዲቆጠቡ ይመክራሉ። ቡናን፣ ሲጋራንና የአልኮል መጠጦችን መቀነስ እንደሚያስፈልግም ይናገራሉ። አካላዊ እንቅስቃሴ ለጤና አስፈላጊ ቢሆንም ከመኝታ ሰዓታት 2 ሰዓታት ቀድሞ መደረግ አለበት ይላሉ። የዚህ ምክንያቱ ደግሞ የሰውነትን ሙቀት በመጨመር የእንቅልፍን ጥራት ስለሚያጓድል ነው።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ዝግጅቶቻችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ እያልን እንሰናበታለን። ደህና ደሩ።